ጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶው ጀመረ። የዩናይትድ ስቴትስ ዜጎች 48ኛውን የሀገሪቱን ፕሬዝዳንት ለመምረጥ እየተሰናዱ ባሉበት እንዲሁም ደግሞ በአንዳንድ ስፍራዎች ደግሞ መምረጥ በጀመሩበት ወቅት ላይ እንገኛለን። በመቶ ሚሊዮኖች ከሚቆጠሩት መራጮች መካከልም ወጣቶች በዚህ ፖለቲካዊ ሁነት ላይ ለመሳተፍ ተሰናድተዋል። ዛሬ ምሽት በጋቢና ቪ መሰናዷችን በዚህ በዩናይትድ ስቴትስ ምርጫ ውስጥ የወጣቶች ተሳትፎ ምን እንደሚመስል እንቃኛለን። ከወጣት አሜሪካውያን መራጮች ጋርም ሐሳብ እንለዋወጣለን እንዲሁም ደግሞ ተያያዥ ጉዳዮችንም የምናነሳ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። በስርጭቱን በማቀናበር ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር አብረን ይሆናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የፊታችን ማክሰኞ በጎርጎሮሳውያኑ ህዳር 5/2024 ዓ.ም በሚካሄደው የአሜሪካ ምርጫ ላይ ኢትዮ አሜሪካውያን ቤተሰቦች በንቃት ከሚሳተፉባቸው መካከል እንደሚሆኑ ይጠበቃል። በተለይም ከአመታት በፊት ወደ ዩናይትድ ስቴትስ የመጡና የሀገሪቱን የምርጫ ሂደት ፋይዳ የተመለከቱ አንዳንድ ወላጆችም ልጆቻቸው እድሜያቸው ለምርጫ ሲደርስ የመምረጥ እድሉን በአግባቡና በኃላፊነት እንዲጠቀሙበት በማበረታታት ኃላፊነታቸውን እየተወጡ ይገኛሉ። ያሉ ለዚህ ማሳያ የሚሆን አንድ ቤተሰብ ሀብታሙ ስዩም ጋብዞ አነጋግሮ ያስተናደው ዘገባ ቀዳሚ ነው።
ከ200 ሚሊዮን በላይ አሜሪካውያን ቀጣዩን መሪያቸውን ለመምረጥ ተሰናድተዋል። የሀገሪቱን መጻኢ ሁኔታ እንደሚወስን በሚታመንበት ሂደት ውስጥ ለመጀመሪያ ጊዜ ተሳታፊ ከሚሆኑ ወጣቶች መካከል አንዱ ዳንኤል ገብረመድን ነው። ዳንኤል ሰሜን ካሮላይና ግዛት ውስጥ በሚገኘው እውቁ ዱክ ዩኒቨርሲቲ ውስጥ የኢኮኖሚክስ ትምህርትን ከፖለቲካና ፍልስፍና ጋር አዳብሎ እያጠና ይገኛል። ለአቅመ መራጭነት መድረስ የፈጠረበትን ስሜት እንዲያጋራል።
ጉጉት ውስጥ የሚከት ጊዜ ላይ እንገኛለን። በፕሬዝዳንታዊ ምርጫ ለመጀመሪያ ጊዜ ድምፅ የምሰጥበት የህይወቴ ትልቅ ምዕራፍ ነው። ተቀራራቢ ፉክክር የሚደረግበት ምርጫ በመሆኑ ቀልብ ሳቢ ነው። እኔ ባለሁበት ዱክ ዩኒቨርሲቲ ሳይቀር እንድንመዘገብ ሲነግሩን የመምረጥን ጠቀሜታ ሲያስረዱን ቆይተዋል። በተለይ ሰሜን ካሮላይና ተለዋጭ ድጋፍ የሚሰጥበት ግዛት ስዊንግ ስቴት በመሆኑ ፉክክሩ ተቀራራቢ ነው። የእኛ ድምፆች በእጅጉ ዋጋ ያላቸውና ለውጥ የሚያመጡ በመሆኑ ለእኔ ሁኔታው በጣም አስደሳች ነው።
በዱክ ዩኒቨርሲቲ ሁለተኛ ዓመቱን የደፈነው ዳንኤል የዘንድሮ ምርጫ እሱን የመሰሉ ወጣቶች በሀገሪቱ የፖለቲካ ሂደት ውስጥ የሚታይ ተጽዕኖ ለመፍጠር እድል እንደሚሰጣቸውም ያምናል።
በእርግጥ ይህ ምርጫ በተለይ በወጣቶች መራጮች ተሳትፎ ረገድ ትልቅ ስፍራ ይኖረዋል ብዬ አምናለሁ። በተለምዶ በእድሜ የገፉ ግለሰቦች የመምረጥ እድላቸው ሰፊ ነው። ነገር ግን በዚህ ምርጫ የፖለቲካ ምህዳሩ በጣም ዋልታረገጥ በእጅጉ ተቃራኒ ፉክክር እየታየበት በመሆኑ የትኩረት አቅጣጫው ወደ ወጣቶች ዙሯል። ወጣቶች አሁን በይበልጥ እውቀት ጨብጠዋል፣ የድምጻቸውን አስፈላጊነትም ተረድተዋል። በተለይ ተለዋዋጭ ድጋፍ በሚሰጡት ስዊንግ ግዛቶች ይህ ለውጥ ለብዙ ወጣቶች የምርጫው መልክ ቀይሮላቸዋል። በተለይ በዚህ ምርጫ ተሳታፊ የሆኑ ብዙ ወጣት መራጮች ወደፊት እንደሚገፉ ገምታለሁ። በወጣቶች ዘንድ በጣም ከፍተኛ የሆነ የመራጮች ተሳትፎ ይኖራል ብዬ እጠብቃለሁ። ካማላ ሃሪስ እና ዶናልድ ትራምፕ ወጣት መራጮች እንዲመርጡ ለማበረታታት በፖድካስቶች በቲክቶክ እና በኢንስታግራም በኩል በትጋት ሲያገኙ ቆይተው ነበር። ይህ ምርጫ ለወጣት መራጮች ትልቅ የለውጥ አጋጣሚ ሊሆን ይችላል።
ለዳንኤል የዘንድሮ ምርጫ ከምርጫ ሂደቱ ጋር ሀብሎ የሚተዋወቅበት ብቻ ሳይሆን የትምህርት ጉዞውን በወጣበት ማህበረሰብ ሕይወት ላይ ተጽዕኖ የሚያሳድሩ ፖሊሲዎችን መርምሮ ለተሻለው ድጋፍ የሚቸርበት እንደሆነም ያስረዳል።
ትኩረት እንዲያገኙ የሚፈልጋቸው ሁለት ቁልፍ ጉዳዮች አሉ። የመጀመሪያው ለኩዮቼና ለራሴ ትልቅ ስጋት ነው ብዬ የማምነው የተማሪዎች ብድርና ያከፋፈሉ ሁኔታ ነው። ይህ እኔን ጨምሮ ለብዙ ወጣቶች አንገብጋቢ ጉዳይ ነው። የመጀመሪያ ድግሬን አጠናቅቄ የድህረ ምረቃ ትምህርት ለመከታተል ዓላማ ያለው ሰው እንደመሆኔ የትምህርት ክፍያ ጉዳይን ቀዳሚ ስፍራ ሰጠዋለሁ። ጠቅለል ያሉ ጉዳዮችን ስንመለከት ከኮቪድ-19 እያገገምንና የተለያዩ ኢኮኖሚያዊ ችግሮች እየገጠሙን ባለበት ማግስት ከፍተኛ የኢኮኖሚ እድገትና ጠንካራ እቅዶችን ማየት እፈልጋለሁ። የአጋማሽ ወሰነ ትምህርት ጊዜ እየተቃረበ በመሆኑ የጊዜ መጣበብ ቢገጥመኝም ጊዜ ወስጄ የሁለቱንም የእጩ ተወዳዳሪዎች የኢኮኖሚ እቅዶች ለመገምገም ሞክሬያለሁ። ይህንን የማደርገው ማህበረሰቤና እኔ በእያንዳንዱ እጩ መርሃ ግብሮች ውስጥ እንዴት እንደምንወከል ለመረዳት ነው።
ዳንኤል ትምህርቱን ከሚከታተልበት የሰሜን ካሮላይናው ዱክ ዩኒቨርሲቲ 437 ኪሎ ሜትሮችን ርቆ ወደሚገኘው የሜሪላንድ ግዛት እናቅና። ሜሪላንድ ሲልቨር ስፕሪንግ ውስጥ ከሚኖሩት የዳንኤል ወላጅ እናትና አባት ጋር እንተዋወቅ።
እኔ ፀሐይ ስዩም እባላለሁ። የምንኖረው በሜሪላንድ ሲልቨር ስፕሪንግ ኤሪያ ላይ ነው። የመጣ ነው በ2008 ኦልሞስት ና አሁን 15 ዓመት ወደ 16ኛ ዓመት እየተሸጋገረ።
ስሜ ገብረመድህን መሐሪ ሰለሞን እባላለሁ። 3 ልጆች አሉኝ። ዳኒ የዱክ 2ኛ ዓመት ተማሪ ነው። ሊያና ግራውን ሲኒየር ተማሪዎች ናቸው።
ወይዘሮ ፀሐይና አቶ ገብረመድህን ዘንድሮ ድምጻቸውን ለማን እንደሚሰጡ ሚስጥር አድርገውታል። ሆኖም ድምጻቸውን የሚያገኝ እጩ ቢያሟላቸው ወይንም ብታሟላቸው የሚሿቸውን ጉዳዮች አጋርተውኛል።
ክርስቲያኖች ነን፣ እንጸልያለን። እግዚአብሔር አስቀድሞ ለምድሪቱ የሚበጀውን ያውቃል። እንደ ሰው ልናደርግ የሚገባንን እናደርጋለን። አንደኛው ጸሎት ነው። ሁለተኛ ማድረግ ያለብንን ማድረግ ነው። ለአሜሪካን የሚበጀውን የሚያውቅ ግን እግዚአብሔር ነው። ስለዚህ እኛ እንግዲህ በእውነት ነው ማለት የተመረጠው ሁሉ እግዚአብሔር መርጦታል ብለን ስለምናምን we will accept።
አዎ፣ ልክ ባለቤቴ እንዳለችው ሁሉ በዛ በመንፈሳዊ ነገር አይን ስትመለከተው እግዚአብሔር ያስቀመጠው ሰው ቱን ነው አክሰፕት እናደርገው። እግዚአብሔርን ሳይፈቅድ የሚቀመጥ እንደሌለ በዛ በመንፈሳዊ አይን ስትመለከተው እንደዛ ነው። አዘ ኢንዲቪጁዋል ግን በራሴ ስመለከት ግን አንድ ሰው እንኳን ቤተሰብ ለመምራት እንኳን በጣም ከባድ ነውና ልክ አሜሪካን ሀገር ሊመራ የሚችል ግን ከሁኔታቸው ከፖሊሲያቸው ካምፔን ከሚያደርጉት ሁሉ ከእንደዚህ እንደዛ አይነቶች ማን ነው ይሄ ለዚህ ሀገር ሪስፖንሲቢሊቲ የሚቀበል? ማን ነው ከሌሎች ጋር ውጭ ያለውም ነገር ደግሞ ሪዚስት ሊያደርግ የሚችል? ለአሜሪካን በተለያየ አካባቢ ቴንሽን አለ እና ያ ቴንሽን ማን ነው ሊያደርግ ይችላል? ዲፕሎማሲ ጠንካራ ዲፕሎማሲ ያለው ሰው ማን ነው እዛ ቦታ ላይ ቢቀመጥ ለሀገሪቱ የተረጋጋ ህይወት ሊኖር የሚችለው ብለን ስናስብ እኔ በራሴ ያስቀመጥኩ ሰው አለ። ይሄ ሰው ቢሆን ትክክለኛ ቦታ ላይ ለሀገሪቱ መልካም ነገር ይሆናል ብዬ ማስበው አለ።
ወይዘሮ ፀሐይና አቶ ገብረመድህን ቤት ፖለቲካና አስተዳደራዊ ጉዳዮች ለፖለቲከኞች ብቻ የሚተው ጉዳዮች አይመስሉም። መላ ቤተሰቡ ሐሳቡን ያለገደብ የሚያጋራባቸው የጤናማ የውይይት መነሻዎች እንጂ።
በጣም ይገርማል። በዚህ ጉዳይ ላይ ዳንኤል ብዙ እናወራለን እንነጋገራለን። አስፈላጊነቱን ጠቀሜታውን ኬት ወዴት የሚለውንም ስፔሻሊ በልጆቻችን አነሳሽነት እንደውም አንዳንድ ቀን ደከመን እስክንል ድረስ ነው ውይይቱና ንግግሩ ያለውና ሞር ደግሞ ያ አንደርስታንድ እንድናደርግ ወይም ለምርጫ እንድንበረታታ አድርጎናል።
አዎ፣ በዚህ ዙሪያ ላይ በተለይ በቤታችን ውስጥ እንደዚህ በየአራት ዓመቱ እንደዚህ ምርጫ በሚመጣበት ጊዜ በጣም ኢንተረስቲንግ ነን። በጣም እቤት ውስጥ ዲቤት ከመጀመሩ በፊት እኛም ራሳችን ስለዚህ ኃይለኛ ውይይት ነው እናካሄደው። ልጆቹ በጣም ኃይለኛ ፓርቲሲፔት ያደርጋሉ። እዚህ ላይ እርስ በርስ የሚነጋገረው ቶፒክ አለ። እንዴት ነው ሁለቱ ኦፖነንቶቹ እንዴት ነው የሚነጋገሩት አንዱ ከአንዱ? እንዲያው ልክ አናሊሲስ እንደሚሰራው ሁሉ እኛ እርስ በርሳችን ስለዛ እንወያያለን። ምን ስለ ፖሊሲ፣ የትኛው ፕሬዚዳንት ወይም እጩ የሆነ የትኛው ጥሩ ፖሊሲ ያለው ለሀገሪቱ ሊያስተዳድር የሚችል ኢቨን ፎሪን ፖሊሲ የትኛው ጥሩ ያለው እያልን በልጆች ላይስ ምን ያህል አቴንሽን ያደርጋሉ? በአሁኑ ሰዓት በአሜሪካ በተለያየ በዓለም ዙሪያ ያለው ለልጆች ያለው አመለካከት እንዴት ነው? ወደ እግዚአብሔር ቃልም በእግዚአብሔር ሐሳብ እንዴት ነው ሊመሩ የሚችሉ? እግዚአብሔርን የወደዱ ወይም እያከበሩ እንዲሄዱ እንዴት ነው ሊረዳቸው የሚችል? ፖሊሲያቸው ምን ይመስላል? ያ ነገር ሁሉ አንስተን እንወያያለን።
ከአሜሪካ ገናና ዩኒቨርሲቲዎች ባንዱ የሚማረው ዳንኤል ታሪያ የቆየው ቤተሰባዊ ልማድ በንቃተ ህሊናው ላይ የፈጠረውን መልካም ተጽዕኖ ሲያስረዳ፣
Yes, interestingly me and my siblings we all
እውነት ነው። ደስ በሚል መልኩ እናቴን አባቴንና መንትዬ ሆነቱን ሁለት አናናሽቶችን ያካተተ የቤተሰብ መገናኛ የማህበራዊ መገናኛ ቡድን አለን። በዚህ ቡድን ብዙ ጊዜ ፖለቲካ ጉዳዮችን እንወያያለን እና ሐሳብን ለዋወጣለን። እነዚህ ውይይቶች ድንገተኛ ወይም አሁን ባለው ሁኔታ ውስጥ ለሚፈጠሩ ጉልህ ፖለቲካዊ ክስተቶች ምላሽ ሊሆኑ ይችላሉ። በዚህ መልኩ ሁኔታዎችን ለሐሳብ ልውውጥና መቻቻለን ሐሳባችንን እንገልጻለን። እንዲሁም ግልጽ ውይይትና በረታታለን። ትክክል ወይም ስህተት ስለመሆን አይደለም፣ ይልቁንም አመለካከታችንን ስለማካፈልና ትርጉም ያለው ውይይት ላይ ለመሳተፍ መሻት ነው። ቤት ውስጥ ስሜታችንና አመለካከታችንን በነጻነት እንወያያለን። እናቴ፣ አባቴና አያቴ ተመሳሳይ ሊባል የሚችል የፖለቲካ አመለካከት አላቸው። የኛ አስተያየት ብዙውን ጊዜ ከነሱ ይለያል። ይህ በቤተሰባችን ውስጥ ቀልብ ሳቢና የጋለ ድባብ ፈጥሯል።
አሜሪካን ለዓመታት መኖሪያቸው ያደረጉት ወይዘሮ ፀሐይና አቶ ገብረመድህን ምርጫ በዜጎች የዕለት ተዕለት ሕይወት ላይ የሚተውን ውጤት ያምናሉ። በምርጫው ውስጥ መሳተፍ ያለውን ጠቀሜታን በመጥቀስ ኢትዮ አሜሪካውያን መልካሙን አጋጣሚ ሊጠቀሙበት እንደሚገባ ይመክራሉ።
አንድ ድምጽ ራሱ ለውጥ ያመጣል። ያለምንፈልገው ነገር ደግሞ በአገሪቱ ውስጥ እስከኖርን ድረስ እንደ ዳይስፖራም ሆነ እንደ ሌላ ዜጋ ማለት እኛ አሁን ትውልደ ኢትዮጵያውያን ነን፣ ምን ኖሮ በአሜሪካን ሀገር ነው፣ ህጉም ሁሉ ነገሩ ይነካናልና እኔ ሰዎችን ቢመርጡ ነው ማበረታታው። ምክንያቱም ጠቀሜታው ከፍተኛ ነውና
ኮይዘሩ ሳይ እንዳለችው ሁሉ ድምጾችን ተደምረው ነው አሁን አንድ
ከ200 ሚሊዮን በላይ አሜሪካውያን ቀጣዩን መሪያቸውን ለመምረጥ ተሰናድተዋል። የሀገሪቱን መጻይ ሁኔታ እንደሚወስን በሚታመንበት ሂደት ውስጥ ለመጀመሪያ ጊዜ ተሳታፊ ከሚሆኑ ወጣቶች መካከል አንዱ ዳንኤል ገብረመድህን ነው። ዳንኤል ሰሜን ካሮላይና ግዛት ውስጥ በሚገኘው እውቁ ዱክ ዩኒቨርሲቲ ውስጥ የኢኮኖሚክስ ትምህርትን ከፖለቲካና ፍልስፍና ጋር አዳብሎ እያጠና ይገኛል። ላቅመ መራጭነት መድረስ የፈጠረበትን ስሜት እንዲያጋራል።
በሚቀጥለው ሳምንት በሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ ላይ ጄንዚ በተሰኘው የእድሜ ክልል ውስጥ የሚገኙ ወጣቶች ትኩረትን ስበዋል። መራጮቹ ምንም እንኳን በቁጥርም ሆነ በተሳትፎ እምብዛም ባይሆኑም የፖለቲካ ግንዛቤያቸው ግን የላቀ መሆኑን የፖለቲካ ተንታኞች ይናገራሉ። ለመሆኑ ትውልደ ኢትዮጵያውያንና ኤርትራውያን ጄንዚዎች የፖለቲካ አመለካከት ምን ይመስላል? በዚህ ምርጫ ላይ ያላቸው አቋም ምንድነው የሚለውን የተመለከተ መሰናዶ ነው ቀጣዩ። በጎርጎሮሳውያኑ ህዳር 5 2024 ለሚካሄደው የዩናይትድ ስቴትስ ምርጫ ላይ ከሚሳተፉ 41 ሚሊዮን ጄንዚ ተብለው የሚጠሩና እድሜያቸው ከ18 ወደ 27 ያሉት ወጣቶች መካከል ከግማሽ ከመቶ በላይ የሚሆኑት ከዩናይትድ ስቴትስ ውጪ ተወልደው በኋላ ዜግነት ያገኙ አሊያም ከስደተኛ ቤተሰብ ዩናይትድ ስቴትስ ውስጥ የተወለዱ መሆናቸውን ጥናቶች ያሳያሉ። በዚሁ ጎራ የሚመደቡት ትውልደ ኢትዮጵያውያንና ኤርትራውያን ወጣቶች ስለምርጫው የራሳቸው ግንዛቤና መመዘኛም አላቸው። የኤልቢሻፕ በሜሪላንድ ስቴት ዩኒቨርሲቲ የፖለቲካ ትንታኔ ተማሪ ናት።
When I see a candidate, I like to see kind of like their track record, what they've done in the past.
እጩ ተወዳዳሪዎቹን ስመዝን እኔ ማየት የምፈልገው ነገር ያለፈው ስራቸውና ድርጊታቸው ነው። እያወሩ ያሉት ነገር የእውነትም ስለሚፈጸሙት ነገር ነው ወይስ እኔን ጨምሮ መራጮች መስማት የሚሽቱን ነው የሚለው ነው። ስለዚህ ከዚህ ቀደም በስልጣን ላይ የነበሩ ከሆነ አቅማቸውን ለመመዘን ያግዛል። እንደሚመስለኝ አሁን ላይ ባለው ፖለቲካ እንብዛም ስነ ስርዓት የለም። ትላንትና ወደ ክፍል እየገባሁ በሁለቱም ምጮች ዘንድ ቆሻሻ የሚለው ቃል እንዴት ጥቅም ላይ እንደዋለ እየተወያየሁ ነበር። እኔ እንዲህ አይነት ንግግርን ከየትኛው ምጮ ልሰማ አልፈልግም።
በታውሰን ዩኒቨርሲቲ የወንጀለኛና ፍትህ እንዲሁም የፖለቲካ ሳይንስ ተማሪ ሆነችው ሲቲያና አምሳሉ ይሄ ምርጫ ሁለተኛዋ ነው። የስደትና የጤና ጉዳዮችም ትኩረቷን ይስቧታል።
Big issues for me as of right now is reproduction rights for women in America.
በአሁኑ ሰዓት ለኔ አብይ ጉዳይ የምላቸው ጉዳዮች የስነ ተዋልዶ መብቶች፣ የአሜሪካ የጤና መድህን ሽፋን እንዲሁም ደግሞ ከስደተኛ ቤተሰብ እንደመወለዴ የስደት ጉዳዮች ናቸው። ምክንያቱም የጤና መድህን ሽፋን በአሜሪካ ትልቁ ጉዳይ ነው። ኦባማ ኬር እንዲሁም ደግሞ የስነ ተዋልዶ ጉዳዮች ኦባማ ስልጣን ከለቀቀ በኋላ ተቀልብሰዋል ማለት ይቻላል። ጥናቶችም እናቶችና ጨቅላ ህፃናት በከፍተኛ ሁኔታ እንደሚሞቱ ያሳያሉ። ስለዚህ እኔም ራሴ ሴት እንደመሆ እኔ አድጌ ልጆች ሲኖሩኝ የጤና መድህን ማግኘት መቻሌን ማረጋገጥ ሻለሁ። እንደ ስደተኛ ደግሞ ቤተሰቦቼ እዚህ ሀገር ላይ በሰላም መኖር መቻላቸውን፣ ሌሎች ዘመዶቼም ወደ ዩናይትድ ስቴትስ ሊገቡ የሚችሉበት መንገድ መኖሩን ማረጋገጥ ሻለሁ።
ሌላው የሃዋርድ ዩኒቨርሲቲ የፖለቲካ ሳይንስ ተማሪ አማራ አህመድ እንደ ጥቁርና ሙስሊም ወጣት መራጭ ፖለቲካ ፓርቲዎቹ በሙስሊሞችና በዓለም አቀፍ ፖለቲካ ላይ ያላቸው አቋም በዚህ ምርጫ ላይ ትኩረት የሚሰጠው ጉዳይ ነው።
Immigration issues are definitely something huge. That's something that obviously affects me and my family. Something that would benefit me and my family.
የኢሚግሬሽን ጉዳዮችን በጣም ትልቅ ቦታ ነው የሚሰጣቸው። እኔም ቤተሰቦችም የምንጠቀምበት ጉዳይ ነው። ለነዚህ ጉዳይ የተሻለ አቀባበልና ክብር ያለው ጩን ለማየት ሞክራለሁ። ነገር ግን ለኔ ሌላው ትልቁ ትኩረት የፍልስጤም ጦርነት ነው። ያን በጣም የምከታተለው ነገር ነው።
በሎስ አንጀለስ ስቴት ዩኒቨርሲቲ መምህርት የሆኑት የሰላምና የምክክር ባለሙያዋ ዶክተር ሳባ ተስፋዬ ዮሐንስ በዩናይትድ ስቴትስ ለመጀመሪያና ለሁለተኛ ጊዜ ድምጻቸውን የሚሰጡ ጄንዚ መራጮች አሃዝ 41 ሚሊዮን ገደማ እንደሚሆን ገልጸው ከነዚህ ውስጥ ስደተኛ ጄንዚዎች ትኩረት የኢሚግሬሽን ጉዳይ ቢሆን እንብዛም የሚያስጨንቅ አይሆንም ይላሉ።
የኢሚግሬሽን ባክግራውንድ ያለው ሰው ወይ ወጣት ግድን ግድ ነው የሚሆነው ማለት ነው። በዚህ ጉዳይ ላይ አተኩሮ ሊሰጡስ
ወጣቶቹ እንደሚያሳስቧቸው ከገለጿቸው ጉዳዮች መካከል ሌላው ጽንፈኝነት ነው። አማራ አህመድ
So when I remember a few years back I was still in I think middle school was it Trump had enforced the trap the
አስተውሳለሁ ከጥቂት አመታት በፊት በቅድመ ሁለተኛ ደረጃ ተማሪ ሳለሁ ትራምፕ ፕሬዝዳንት በነበረበት ወቅት ለአንድ ቀን ያክል ይመስለኛል ሙስሊም ተቋዦች ላይ ወደ አሜሪካ እንዳይገቡ እገዳ ጥሎ ነበር። አስተውሳለሁ ያኔ ብዙ ሰዎች ወደ እኔ መጥተው ኦማር ያንተ ሰዎች ወደ አሜሪካ ካሁን በኋላ መግባት አይችሉም ይሉኝ ነበር። አንዳንድ የሚጠቀሙባቸው ቃላቶችም የማንቋሸሽ ስሜት ያላቸው ነበሩ። እንደ ልጅ ሰዎች እንደዚህ ሲሉ ማለትም ሁላችሁም ስደተኛ ናችሁ ሲሉና አሜሪካዊ ልንሆን እንደምንችል አለማሰባቸው በጣም ከብዶኝ ነበር። ያንን ማየቴና እኔን የሚመስሉ ሰዎችም በዛ አይነት መታየታቸው አድማሴን አይኔን የከፈተልኝ ነገር ነበር።
ሌላው ወጣቶቹ መራጮች ትኩረት የሰጡበት ጉዳይ በማህበራዊ መገናኛ ብዙሃን ላይ የሚሰራጩ ሐሰተኛ መረጃዎች ናቸው። ሲቲያን አምሳሉ
In America, like, yes, there's public education, but I think...
በአሜሪካ ብዙ የህዝብ ትምህርት ቤቶች አሉ። ነገር ግን ጉዳዩ ከበጀት ጋር ይያያዛል። በጀት ሲኖር ብዙዎችን ግንዛቤ ማስጨበጥና ማስተማር ይቻላል። እኔም ሰዎችን ማስተማር ያስፈልጋል ብዬ አምናለሁ። ምክንያቱም አሁን ላይ ብዙ ሰዎች መረጃውን የሚያገኙት ከማህበራዊ መገናኛ ብዙሃን ነው። ስጠይቋቸው ባይነግሯችሁም ከ10ሩ 9ኙ የመረጃ ምንጫቸው ቲክቶክ እና ፌስቡክ ናቸው። ስለ ጮች ብቻ ሳይሆን ስለተለያዩ ፖሊሲዎች የሚሰራጩ መረጃዎችን ለማጣራት አለመሞከራቸው ጉዳታለው።
የኤልብ ሾው የተለያየ ሐሳብ የሚያንጸባርቁ ወጣቶች ተገናኝተው ሊወያዩ እንደሚገባ አጽንኦት ሰጥታበታለች።
እንደሚመስለኝ ለፖለቲካ ውይይት ምቹ የሆኑ መድረኮች መፈጠር አለባቸው። ትልቁ ጉዳይ እኔ ያጠናሁት ሰዎች ስለ ፖለቲካ ጉዳዮች ከማን ጋር ይወያያሉ የሚለው ነው። አብዛኛዎቻችንም ብዙን ጊዜ የምንወያየው በፖለቲካ አመለካከታቸው ከሚመስሉን ጋር ብቻ ነው። ስለዚህ በጣም የሰፋ የሐሳብ ልዩነት አናስተናግድም። እኔ የሚመስለኝ ግን ሁሉም ሪፐብሊካን ወይም ሁሉም ዲሞክራት ሆነው እናንተን ለመስማት ከመማይሹ ሰዎች ጋር ተጋፈጡ ያልኩኝ አይደለም። ነገር ግን በሆነ መንገድ የሐሳብ ልዩነት ካላቸው ሰዎች ጋር ተገናኝተን ሰዎች የሚመርጧቸውን ጉዳዮች ለምን ይመርጣሉ የሚለውን ሐሳብ ለመረዳት መሞከር እንዳለብን ነው።
ዶክተር ሳባ ተስፋዬም በዚህ ሐሳብ ይስማማሉ።
ቴክኖሎጂ ካለ እነሱ የተሻለ እውቀት ስላላቸው ማለት ነው። ግን ፖላራይዜሽኑ ላይ እነሱ ራሱ ተሳትፏቸው የቀነሰ ነው። ከኦልደር ጀነሬሽን ከ30 በላይ ያለ ሰው እና ከ30 በታች ያለው ታይ ወላ በፖለቲካ ቪዋቸው የተለያዩ ይሁኑ ለመነጋገር they are ready ወጣቱ ትውልድ ከወጣት እድሜ ክልል ይወጣው ግን በአንድ ሐሳብ ላይ ይሄ ነው ነው ሐሳቤን አልቀይርም ይደናው ማልሰማ በዚህ ነው የሚሄድም። ወጣቶቹ ግን የመቀያየር የመስማት ይቀበሉ አይቀበሉ አትሊስት የጆሮ የመስጠት ቴንደንስ ያላቸው ማለት ነው። ያ ራሱ ተስፋ በእንደዚህ ጽንፈኝነት በሚይዝ ያለው የማህበራዊ ሚዲያ ጊዜ እነሱ እንደዚህ አይነት አፍቲቱድ መኖራቸው በጣም ተስፋ ይሰጣል ማለት ነው። ስለዚህ አይ ቲንክ የወጣቱ ትውልድ ለዛ የተጋለጠ ቢሆንም ለጽንፈኛ የተጋለጠ ቢሆንም ከሌላው የእድሜ ደረጃ ክልል ካለው ኦልደር ጀነሬሽን የተሻለ የመቻቻልና የመሰማማት ዝግጅነት አለው ብዬ ነው የማስበው።
ዶክተር ሳባ ተስፋዬ ጀንዚ ምራጮችን ለየት ያለ አቅም የሚሰጣቸው ነገር አለ ይላሉ። ይህም ከፍተኛ የሆነ የቴክኖሎጂና የማህበራዊ መገናኛ ብዙሃን ተጠቃሚነት ቢኖራቸውም የሮተ ዓለም ልዩነታቸውን በውይይት ለማስተናገድ ፈቃደኛ መሆናቸው ልዩ እንደሚያደርጋቸው ጠቁመዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ሳምንታዊውን የጋቢና ቪኦኤ መሰናዶ ነው። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የዛሬው ዘገባችን ትኩረት የዩናይትድ ስቴትስ ምርጫና ወጣቶች ተሳትፎ ላይ የሚሆን ነው። በመቀጠል አስከትለን የምናልፈው የጂንዚ መራጮች ጉዳይ በዩናይትድ ስቴትስ ምን ይመስላል የሚለው ነው። የላውሬል ቦማን ዘገባ ሀብታም ሲዩም እንደሚከተለው ያቀርባል።
በራክቪል ሜሪላንድ ውስጥ የሞንጎመሪ ኮሌጅ የተማሪ መሪዎች በቅርቡ የድምጽ መስጫ ናሙናዎችን ያካተተ የመራጮች ትምህርትን የሚመሩ ተጋባዥ የምርጫ አስፈጻሚዎች የተገኙበት ምስለ ምርጫ ስነ ስርዓት አከናውነዋል። ለህዳሩ የአሜሪካ ፕሬዚደንታዊ ምርጫ ተማሪዎቹን ዝግጁ ለማድረግ የተደረገ ጥረት ነው። ብሪዝኒ ግሪን የምስለ ምርጫው ልምምድ አስተባባሪ ናት።
የዛሬው ክንውን አላማ ስለ መራጮች ትምህርት እንዲሁም ሰዎች ጣቢያዎቹን እንዲያዩ ማስቻል ነው። በምርጫ ጣቢያዎች የሚጠብቃቸውን ቀድመው እንዲመለከቱም ያግዛል።
አካያን ዳማንግን የመሰሉ ተሳታፊዎች አመስጋኞች ይመስላሉ።
ለመጀመሪያ ጊዜ ድምጽ መስጠት ምን አይነት ስሜት እንደሚኖረው ለማየት ሻለው። በፕሬዝዳንታዊ ምርጫ ላይ ድምጽ ሰጥ የመጀመሪያዬ ነው። ሂደቱንም ለማየት ፈልጋለሁ።
እንዲወጣት መራጮች የተለያዩ ጉዳዮች ያሳስቧቸዋል።
የሀገሪቱን የብድር ሁኔታ የሚመለከቱ የፋይናንስ ጉዳዮች ጉዳዩን ያን ያህል አልተረዳሁትም። ስመለከተው ግን ትልቅ ቁጥር ይመስላል። ለምን ይህን ያህል ቁጥሩ እንዳሻቀበ አልገባኝም።
የአየር ንብረት ለውጥ ጉዳይ ቁልፍ ይመስለኛል፣ የስነ ተዋልዶ መብትም ጭምር።
ለብዙ ሰዎች የአሜሪካ ሚና በዓለም ላይ በተለይ ለወጣት መራጮች በጣም አስፈላጊ ጉዳይ ነው ብዬ አስባለሁ።
በሪፐብሊካኑ ዶናልድ ትራምፕ እና በዲሞክራቷ ካማላ ሃሪስ መካከል በሚደረገው የዩናይትድ ስቴትስ ፕሬዚደንታዊ ውድድር ላይ ቃለ መጠይቅ ያደረግናቸው አብዛኞቹ ተማሪዎች ለማን እንደሚመርጡ ይፋ አላደረጉም። ሆኖም የዲሞክራቱ ጠንካራ የድጋፍ ይዞታ ሆኖ የቆየው የሜሪላንድ ግዛት ድምፁን ለሃሪስ ይሰጣል ተብሎ ይጠበቃል። የጆርጂያ ወጣት ሪፐብሊካን መሪ ዣክሊን ሃረን ለሪፐብሊካን እኩዮቿ የትኞቹ ጉዳዮች ቁልፍ እንደሆኑ ጠየቅናት። አብዛኞቹ ኢኮኖሚያዊ ጉዳይ እንደሆነ ነገረችን።
between housing
ከመኖሪያ አስፔዛና ጋዝ ዋጋ ከመቼውም ጊዜ በላይ መናር ጋር በአሁኑ ጊዜ ለመኖርና ቤተሰብ ለመመስረት ውድነቱ የማይቀመስ ሆኗል።
የምርጫ ዘመቻዎች በምን መልኩ ነው ወጣት መራጮች ሊደርሱ የሚችሉት?
የጀንዚ መራጮችን በስልክ ባንክ አሊያም በስልክ ጥሪ ለማግኘት አይቻልም። የዚህ ምክንያቱ የተሳሳተ ጥሪን የሚገድቡ መተግበሪያዎችን ስለሚጠቀሙ አሊያም የማያውቁትን ቁጥር ስለማያነሱ ነው። የማህበራዊ ሚዲያ ትውልዶች ነን። የምንፈልገው ሁሉ በማህበራዊ መገናኛዎች ላይ አለ። ዜናዎችንም የምናገኘው ከማህበራዊ መገናኛዎች ነው።
ዲሞክራቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሃሪስን በቀደመው ሐሳብ ይስማማል።
በአንኛነት ለወጣቶች ዋና የዜና መተግበሪያ ቲክቶክ ነው ላለው። ያ የኔ ዋና መድረክ ነው። አቀራረቡ ከወጣቶች ጋር የሚዋሃድ ስለሆነ ይመስለኛል። በቲክቶክ ላይ የሚታዩ አብዛኞቹ የዜና ጨረፍታዎች ከ30 እስከ 60 ሰከንድ ርዝመት አላቸው።
በሌላው ገጽ በሄርዶን ቨርጂኒያ የካማላ ሃሪስ ደጋፊ የሆነችው ካሜላ አልፎንዞ ሜዛ ሰዎች ለእጩዋ ድምፅ እንዲሰጡ ለማበረታታት ከቤት ቤት በመሄድ ትቀሰቅሳለች። ሁልጊዜ በሩን የሚከፍቱ ሰዎች አይገኙም። እሷ ግን ትጠብቃለች። ሃሪስ በፕሬዚደንታዊው ውድድር ፕሬዚደንት ጆ ባይደንን መተካታቸው ለወጣት ዲሞክራቶች አበረታች ነበር ትላለች።
ምክትል ፕሬዚዳንቷ እጩ ከሆኑ በኋላ ከፍተኛ የጉልበትና የጉጉት ለውጥ ተመልክቻለሁ።
ካሚላ ከ40 ሚሊዮን በላይ መራጮችን የያዘው የጄንዚ መራጮች ቡድን በፕሬዝዳንታዊ ምርጫው ወቅት ትልቅ ልዩነት እንደሚፈጥር ታምናለች።
አስከትለን የምናልፈው የዩናይትድ ስቴትስ ምርጫና የወጣቶች ድምጽን በተመለከተ ወደ ባለሙያዋ ነው። ባለሙያዋ ራሳቸውን ከመስተዋወቁበት ይጀምራል።
ሳባ ተስፋዬ ነው የምባለው። አሜሪካ ሎስ አንጀለስ ካሊፎርኒያ ነው የምመጣው። የካሊፎርኒያ ስቴት ዩኒቨርሲቲ ሎስ አንጀለስ ደግሞ እንደ መምህር ሆኜ እሰራለሁ። በተጨማሪ ደግሞ ሌላው የኔ ስራ ደግሞ የኔ ኮሚትመንት ምንድነው የሚዲያ ኦርጋናይዜሽን የሮሻን ሳተላይት ቴሌቪዥን የሚባል የኖንፕሮፊት የሚዲያ ኦርጋናይዜሽን ከመሰረቱት አንዷ ነኝ። የቦርዱም ፕሬዝዳንት ሆኜ ደግሞ አገለግላለሁ።
በጣም ነው የማመሰግነው በድጋሚ ዶክተር ሳባ ስላገኘሁሽ ደስ ብሎኛል። እስቲ መጀመሪያ ወጣት ስለ ወጣት መራጮች ከምናወራበት እንጀምርና የ2020ው እና የአሁኑን የመረጡት ወጣቶች ወይም ለመጀመሪያ ጊዜ የሚመርጡ ወጣቶች ያላቸውን ሚና እንዴት ታየዋለሽ?
ከ18 እስከ 34 እድሜ ያሉት ጄንዚ የሚባሉት ማለት ነው ወጣቶቹ አብዛኛው በዚህ አመት አይ ቲንክ ወደ 8 ሚሊዮን አዲስ መራጮች ማለት ለመጀመሪያ ጊዜ ምርጫ ላይ የሚሳተፉ ወጣቶች የሚሳተፉበት ምርጫ ነው የሚሆነው ይሄ የ2024 ፕሬዝዳንታዊ ውድድር ማለት ነውና በጠቅላላ ደግሞ 41 ሚሊዮን የሚሆኑ በዚህ እድሜ ክልል ከ18 እስከ 34 ባለ እድሜ ክልል ውስጥ ያሉ መራጮች እንዳሉ ነውና ይሄ ደግሞ በጣም ትልቅ ቁጥር ነው ማለት ነው። የዚህ 41 ሚሊዮን ምን ላይ ያለናቸው ወጣቶች አድማጮች
ተላክ ሚና ይጫወታሉ ማለት ነው።
እነዚህ ወጣቶች በጣም የሚያተኩሩባቸው ነገሮች ምንድነው?
ያ የዋጋ ንረት የኢኮኖሚ ሁኔታ ማለት ነው። ቤት መግዛት ይችላል ወይ? መከራየት ይችላል ወይ? ትምህርት ተምሬ ሙያ ያለበት በሙያ የሥራ መስራት ይችላል ወይ? ይሄ ነው እነሱ ለነሱ የጄንዚ የሚባሉት ጄነሬሽን ወደ ወጣቱ ጄነሬሽን አተኩሮ የሚሰጡት ማለት ነው። ስለዚህ አሁን አብዛኛው ሰው ኮርፖሬት ኢኮኖሚ በጠቅላላ የአሜሪካ አድማጮች መጀመሪያ የሚያሰልፉት ወይ መጀመሪያ የሚጠቅሱት ምንድነው? ኢኮኖሚ ነው የሚሉት ማለት። ስለዚህ ጄንዚው ከአብዛኛው አድማጮች ጋር ተመሳሳይ የሆነ ሐሳብ አላቸው ማለት በዛ መልኩ ስታይ ግን እሱም ደግሞ ለሁለት ይከፈላል ማለት ነው። ለሁለት ይከፈላል አክቹዋሊ የጄንዚ ለሁለቱም ፓርቲ ብቻ አይደለም የነሱ አሊጀንስ ወደ ሶስተኛ ወደ አራተኛ ፓርቲውም ይሄዳሉ ማለት ነው። ምክንያቱም ሌላም ኮንሲደሬሽን የሚያመጣው ለምሳሌ አሁን የኮሌጅ ተማሪዎች ይሄ ፎሬን ፖሊሲ የውጭ ጉዳይ ፖሊሲ በጣም በጣም ይመለከተናል ብለው ነው የሚያስቡት። ምክንያቱም እንዳየነው ባለፈው 2-3 ወራት አካባቢ ዴሞንስትሬሽን ሰላማዊ ሰልፍ የፓለስቲኒያን ጉዳይ በተመለከተ ሚድል ኢስት ውስጥ የሚያጋጥመው ያለው ውጊያን በተመለከተ ቀጣይ የሆነ ሰላማዊ ሰልፍ ያደርጉ ነበር። በሱ ምክንያት ደግሞ ትምህርት ቤቶቹ እነዚህ ዩኒቨርሲቲዎቹ ነው እንደስ ማድረጋት ይችላልም የታሰሩ ከትምህርት ቤት የተባረሩ ነበሩ ማለት ነው። ይሄ ስለዚህ ለነሱ የኢኮኖሚው የኢንፍሌሽኑ የአቦርሽንም ይመጣል። ይሄ በተለይ አሁን ከጀንዚው ሴቶች ማለት ነው ሴቶች የሞለድ ያሉት ናቸው በተለይ ጀንዚ እነሱ በጣም እሱ የኛ ጉዳይ ነው ብለው ነው የሚይዙት ማለት ነው።
እስቲ ደግሞ ወደኛው ክልል እንምጣ። ይሄን ስል ምን ማለት ነው? ኢትዮጵያውያንና ትውልድ ኢትዮጵያውያንና ትውልድ ኤርትራውያን ወጣቶች በዚህ ያው ጄንዚ የሚባለው ቡድን ውስጥም እንደ አሜሪካዊ እንደ ስደተኛ ቤተሰብም ሆኖ ይመርጣሉ። የመጀመሪያ ሁለተኛ ምርጫቸውም የሚሆኑም አሉና እንዴት ነው በቂ የሆነ የፖለቲካ ግንዛቤ ያላቸው ወይ ብለሽ ታስቢያለሽ? ወይ በቂ የሆነ የፖለቲካ ምህዳርና ውይይት ሳለ ይብለሽ ታስቢያለሽ ወይ በማህበረሰቡ ውስጥም ከቤተሰቦቻቸውም ጋር?
በጣም ይሄ በጣም ጥሩ ጥያቄ ነው። ይገርምሻል እኔ አሁን ተማሪዎች የራሱ አንደር ግራጁዌት ናቸው የዚ ኮሌጅ የማስተምርበት ዩኒቨርሲቲ ማለት ነው። ትመርጣላችሁ ወይ ምናምን እላቸዋለሁ። ምርጫ እንዴት ነው? አዩ ጋይስ ሬዲ? ልትመርጡ ነው ወይ? It's not a big deal ለነሱ ማድመጥ ምናምን። አሁን ኢትዮጵያዊ ኤርትራዊ ቤተሰቦች ተስፋ አረጋለሁ ይሄንን በጣም አግራችን ያላገኘነው መብት ነው ብለው እንደሚነግሯቸው እኔም ገምተው እኔ እንደሱ ስለማረግ ማለት ነው። ተማሪዎችን ሳይቀር ነው ታደምጣላችሁ ወይ ብየም ጠይቀው ማለት ነው። የማድመጥ የሚለውን ግንዛቤ አሁን አሜሪካውያኖቹ ነው ራሱ ብዙ አላየሁት በጣም በሚገርምሽ ሁኔታ ማለት ነው። ስለዚህ ሁሉ ጊዜ አስባለሁ ማለት ነው እንዴት ነው የሚሆነው ማለት ነው። ይሄ ኢትዮጵያን ኤርትራን the whole community in general ወይ ደግሞ ኢትዮጵያን community in general በተለይ ከአፍሪካ ከተለያየ ቦታ ምን መጣው ሰዎች especially የመምረጥና የመመረጥ እድል ያላገኘ ለማለት ነው። አብዛኛው የኢሚግራንት community ከኔም ጀምረሽ ማለት ነው ለመጀመሪያ የመምረጥ የቻል ነው አሜሪካ ከመጣን በኋላ ነው አሜሪካዊ ዜግነት ካገኘን በኋላ ነው። ስለዚህ ይሄንን ማለት ሴክሬድ ነው በጣም ትልቅ እድል ብዬ ነው የማስበው ማለት ነውና አብዛኛው ግን ወለ አሜሪካውኖቹ ልጆቹ ወጣቶቹ ላይ ስለማላ ይገርመኛል ማለት ነው። እንዴ እኔ እነግራቸዋለሁ እንዴት መሰላችሁ ይሄ ያው በተለያየ ሀገር የሚመጡ ሰዎች ስደተኞች እዚህ አሜሪካ ሆኖ አሜሪካ ዜግነት ሲያገኙ ተቀዳድመን መቼ ነው የምናደምጠው ብለን ነው እኛ የምንጠብቀው። እና ይህንን እንደ ቀላላችሁ ትብዬ ብዙ እመክራቸዋለሁ ተማሪዎቼ ማለት ነው።
የፖለቲካ ሳይንስ ባለሙያን ዶክተር ሳባ ተስፋ ዮሐንስን እናመሰግናለን። ለዕለቱ ያዝነው መሰናዶ እዚህ ላይ ተጠናቋል። ሳስተናግዳችሁ የቆየው ሲደን ገረመው ነበርኩ። ኤልያስ አስማረ ዝግጅቱን በማቀናበር አብሮኝ ነበር። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሳምንት ግጭት አፈታትና ወጣቶች በሚል ርዕስ እንጠብቃችኋለን። ጤና ይስጥልኝ።